ኤርትራና ኢትዮጵያ ነገን በተመረከተ ጀምበር ማንተስኖት የፖለቲካ ታዛቢ ከአንድ አንጋፋ የፖለቲካ ድርጅት አላግባብ ወጥተው አንጃ መሰረቱ የተባሉት አንድ አዛውንት ባለፈው ሰሞን ለአሜሪካ ድምጽ ራዲዮ በሰጡት ቃለ መጠይቅ ተቀናቃኝ ያሏቸውን ግለሰብ ለማሳጣት ሲሞክሩ ወደ ኤርትራ እየተመላለሱ ከአቶ ኢሳያስ ጋር ይገናኛሉ ብለው በመክሰስ ተናግረዋል። ይህም የኢትዮጵያን ህልውና ለአደጋ የሚያጋልጥ ድርጊት ነው ለማለትም ሞክረዋል። እውን ከአቶ ኢሳያስ መገናኘት ኢትዮጵያን መጉዳት ነውን? አዛውንቱ ራሳቸውንም ማሞቂሉ አደረጉ ሲል የኢትዮጵያ ሪቪው ድረገጽ የተቻቸው ሲሆን ከሳቸው ግራ የተጋባና አላስፈላጊ ንግግርና ክስ ባሻገር ግን ጸረ ወያኔ ኢትዮጵያውያን ኤርትራን በተመለከተ ምን አቋም ሊኖራቸው ይገባል የሚለው አነጋጋሪ ጉዳይ በመሆኑና አቶ ነአምን ሻለቃ ዳዊት ወልደ ጊዮርጊስም በጉዳዩ ስለተቹ የበኩሌን ባጭሩ ማቅረብ እፈልጋለሁ። ኤርትራን በተመለከተ ዛሬም ቢሆን አንድ ወጣ አመለካከት የለም። ዳር ድንበራችን ቀይ ባህር ነው፣ ሻቢያም ደመኛ ጠላታችን ነው የሚሉ አሉ። ኤርትራ ነጻ ሆናለችና አብቅቶላታል፣ ጉዳዩ ግን ሀ ከሻቢያ ሆነ ከነጻ ኤርትራ ምንም ግንኙነት አያስፈልግም፣ ለ ከሻቢያ ወይም ከኤርትራ መንግስት ጋራ የጎረቤት ግንኙነት ያስፈልገናል የሚሉም አሉ። የትግሉን ጉዳይ በተመለከተ ሻቢያ አገራችን ነው ሊሆን ይገባል የሚሉ ሲኖሩ ብለውም በኤርትራ መሬት ጦር የመሰረቱ አሉ። በሻቢያ እርዳታ ለኢትዮጵያ የሚጠቅም ትግል አካሄዳለሁ ማለት ዘበት ነው የሚሉም በርካታ ናቸው። ይህ የተለያየ አቋም በመሰረቱ ችግር መፍጠሩ የሚካድ አይደለም። አቶ ነአምን በጽሁፋቸው ያስቀመጡት ዋና ሀሳብ ከኤርትራ ወይም ሻቢያ ጋር ግንኙነትን ማድረግ አለብን የሚል ነው። ይህ ሀሳብ ወይም አቋም ሻለቃ ዳዊት ይጋራሉ። ሻለቃ ዳዊት ብዙ የወታደርነት አመታቸውን በኤርትራ ያጠፉ በመሆናቸውና ኋላም በደርግ ጊዜ በዚያው በአስተዳዳሪነት የሚሰሩ ናቸውና እይታቸውና ትንተናቸው በሚገባ ከቀረበ ሚዛን አለው። ከሻለቃው ዝርዝር ጽሁፍ በቅድሚያ በበኩሌ ጫና ሰጥቼ ላቀርብ የምፈልገው ምንም እንኳን ያን የፈረደበትን ትውልድ ወረፍ ከማድረግ መቆጠቡ ቢሳናቸውም የኤርትራን ቀውስ በዋና ደረጃ ያባባሱት ያለፉት አገዛዞች ናቸው ያሉትን ነው። ብዙ አላቂዎች በተለይም በደርጋዊና ወያናዊ ድረገጾችና ጥራዝ ነጠቅ ጽሁፎች አማካኝነት የኤርትራን ችግር ኢህአፓ የተባለ ድርጅት የፈጠረው አስመስለው ማቅረብ ይወዳሉና ሻለቃ ዳዊት የችግሩን መንስኤና ለምንም ሊባባስ ቻለ ለሚለው ደረጃ ያሰፈሩት ሀቅ ትምህርታዊ ነው። የኤርትራ ግንባር ጀብሃ ታላቁ ጀግና የሚለው ኢድሪስ አዋቴ ተራ ሽፍታ እንደነበረ ከሻለቃው በፊት የጀብሃ አባል የነበሩትና በኋላም በደርግ ስር ኤርትራ ውስጥ ከሻለቃው ጋር የሰሩት አቶ አማኑኤል ገብረ ኢየሱስ በሰፊው አቅርበውታል። በዚህም በዚያም ግን የኤርትራ ችግር በአጼ ኃይለ ሥላሴ ስርዓትና በደርግ ስህተትና እርምጃዎች የተባባሰ መሆኑን ሻለቃው ያቀረቡት ሀቅ ጠቃሚ ነው። ከዚህ ባሻገር ግን ሻለቃ ዳዊት ካደረጉት ትንተና ስነሳ ከነገው አንጻር የዋህነትን ላለመድገም በሚል አንዳንድ ነጥቦችን ማንሳት እገደዳለሁ። በተራ ተራ ማቅረቡ ነገሮችን ግልጽ ያደርጋል በሚልም አንድ ሁለት ነው። አንድ፣ ሻለቃ ዳዊት በመንግስቱ ላይ በተካሄደው መፈንቅለ መንግስት ሙከራ ከኤርትራ በኩልም ቢሆን ተሳታፊ ነበሩ። ይህ መፈንቅል ደግሞ በአሜሪካ የተዘጋጀ መሆኑ የሚታወቅ ነው። በዚህ መፈንቅል በተያያዘም ሆነ ከዘላቂ አሜሪካን ውጥን አንጻር ከነ አቶ ደረጀ ደሬሳና ከኮሞዶር ጣሰው ይመራ የነበረው ኢህዲአ ኢፒኤዲ ቦታ ያገኝ ዘንድ ሻእቢያ እስረኛ ወታደሮች ሊለግሰው በኢዲህና ሱዳን አማካኝነት ደግሞ ኢህአፓ ተጠቅቶ ከሜዳ ቦታ እንዲለቅ እንዲደረግ ሴራዎች በስራ ሊውሉ ተሞክረው ነበር። ከዚህ በተያያዘ የኮሞዶር ጣሰው ህይወት ታሪክ መጽሐፍ ብዙ መረጃን ያቀርባል። በዚህ መልክ በአሜሪካና ከአሜሪካ በተያያዙ መኮንኖችና የቀድሞ ሚኒስትሮች ብዙ ሴራ ተካሂዷል። መፈንቅሉ ከመደረጉ በፊት እንዴት ታወቀ? ብዙ ሌሎች ጥያቄዎች እስከ ዛሬ ግልጽ መልስ አላገኙም። ሻለቃ ዳዊትና ደርግ መኮንኖች ስለ ሻእቢያ የነበራቸውን ግንዛቤ ደካማ ስለነበረ በነ ሻለቃ ዮሴፍ ዳግም በኤኤፍዲ ጊዜ እንደታየው ኢሳያስ አፈወርቂ የተኩስ አቁም አደርጋለሁ፣ በጋራ የሽግግር ሂደት እሳተፋለሁ ሲላቸው አምነውት ነበር። ተቋቁሞ የነበረው የመኮንኖች ድርጅትም ለሻእቢያ መሳሪያ እንዲሆን እንጂ ለኢትዮጵያ እንዲያገለግል ቢያንስ በሻእቢያ ታስቦ አልነበረም ብንል እውነት ነው። ይህ ሻቢያ ወይም መሪው የሚለውም በጭፍን የማመን ትልቅ ስህተት መሆኑን በመካድ ዛሬም ለመከራከር መሞከር ተገቢ አይደለም። ኢሳያስ አፈወርቂና ጓደኞቹ ወደ ትግል ሜዳ የገቡት ብሔረተኞች ስለነበሩና ይህም አቋማቸው ኢትዮጵያን ሳይሆን ኤርትራን የተመለከተ ያፈቀረ ስለነበረ ነው። ሻቢያ ተራማጅ ድርጅት ነው ሊሆን ይችላል ብለው ያመኑና ከኢትዮጵያ እንቅስቃሴም ጋራ አብሮ በጋራ ለኢትዮጵያ ሊታገል ይችላል ብለው የገመቱ ግምታቸው ስህተት ከመሆኑ አልፎ በህይወታቸውም ዋጋ ከፍለውበታል። ሻቢያ ኤርትራ የኢትዮጵያ ቅኝ ግዛት ናት ብሎ በማመኑና ኢህአፓም ይህን ባለመቀበሉ መጣላታቸውና መጋጨታቸው ተደጋግሞ የተገለጸና አሌ ያልተባለ ጉዳይ በአጭሩ ሻቢያ ለኤርትራ ነጻነት የታገለና ሲታገልም የቆየ ድርጅት ነው። በመሆኑም ደርግን የሚያዳክምና በተለይም ሰራዊቱን የሚጎዳ መፈንቅለ ሙከራና መደገፉ የሚጠበቅና የብልጥም ስራ ነው። መፈንቅሉ ሲከሽፍም ቀደም ብሎ የተጋለጠ ነበርና መንግስቱ ጄኔራሎቹን አርዶ የጦሩን ሞራል ይበልጥ አድቅቆ ለሻቢያና ለወያኔ የተመቻቸው ሁኔታን ፈጥሯል። መፈንቅሉን በመደገፍ የአሜሪካ ሚና ገና ከመጀመሪያው ይህ ነበር የሚሉም እንዳሉ ከዚህ መጥቀስ ያስፈልጋል። የኢትዮጵያ ጦር በተዳከመበት ሁኔታ ግን መፈንቅሉ ቢሳካም ኖሮ ኢሳያስ እነ ሻለቃ ዳዊትን ወግዱ ይላቸው እንደነበረ መገመት አያዳግትም። የዚህን ትምህርታዊነት ለዛሬ የምንመለስበት ጉዳይ ይሆናል። ሁለት ከላይ ከዘረዘር ነው ጋራ በተያያዘ መልኩ ሌላ በሻለቃ ዳዊት የቀረበው የዋህ ድምዳሜ ደግሞ ኢሳያስ አፈወርቂ ይህንን ብሔረተኛ አቋሙን ትቶ ኢትዮጵያዊና የኢትዮጵያም መሪ ሊሆን ይችላል የሚል ነው። ኢትዮጵያን ከዚህ አይነት መቅሰፍት ፈጣሪዋ ይጠብቃትና ኢሳያስን ከኤርትራ ብሔረተኝነቱ ነጥሎ ማየት ሌላ የዋህነት ነው። የኢትዮጵያ ፕሬዚደንት ሁን ብለነው ነበረ፣ ነጻ እንውጣና ስለ አንድነት እናወራለን ብሎ ነበረ፣ ወይም በቅርቡ በነ አቶ ኤልያስ ክፍሌ በቀረበው ቃለ መጠይቅ ላይ ሊያንጸባርቅ እንደከጀለው ኢሳያስ አፈወርቂ ለአንድነት የቆመ ነው ብሎ ለድምዳሜ የሚገፉ ምንም ተጨባጭ ሀቅ የለም። በትግሉ ዘመን ሻቢያ የኤርትራ ብሔረተኝነትን ነጸብራቅ ሆኖ ከመቆየቱ ሌላ ለኢትዮጵያ የሚታገሉትን ትምክተኞች ብሎ ፈርጆ ከወያኔ ጎን መቆሙ የሚታወቅ ነው። በዘመነ ደርግ የነ ሌንጮ ለታን እጅ ይዞ ኦነግ በሉ ብሎ የቃኘ ሻቢያ ነው። ወያኔን በጦርም ያጠናከረና አዲስ አበባም ድረስ ያጀበ ሻቢያ ነው። አዲስ አበባ ከመድረሳቸው በፊትም በለንደን ኮንፈረንስ ኢዴሃቅ መሳተፍ የለበትም ብሎ ሻቢያ መከራከሩን ሄርማን ኮሆንን አምኗል። ወያኔ ለስልጣን ከበቃ በኋላም ሻቢያ ለኢትዮጵያ የመቶ ዓመት የቤት ስራ ሰጥተናታል ብሎ መፎከሩ ብቻ ሳይሆን ከወያኔ ጋር አብሮ ኢትዮጵያን በሚጎዳና የኢትዮጵያውያንን ልብ ባቆሰለ መንገድ ሲንቀሳቀስ መቆየቱን፣ ኢትዮጵያውያንን በግፍና በግፍ ማባረሩን ወዘተ ሊረሳ የሚችል ዜጋ አለ ብሎ መገመት ያዳግታል። ማለትም ጊዜ ባመቸው ሁሉ ሻቢያ ማለትም ኢሳያስ ከኢትዮጵያ ጠላት ከወያኔ ጎን ቆሞ ነበረ። ስለዚህ አዲስ ታሪክ ሊተረክ ኢሳያስ ሲሞክር ለማጀብ መነሳቱ ደግሞ ተላላነትና አልፎም ሀገርን መጉዳት ይሆናል። በእርግጥ ዘላለማዊ ጠላትና ወዳጅ የለም በሚል ሌላ መንገድን መሻት ያለና ሊታይም የሚገባው መንገድ ቢሆንም መሞኘት ግን በአሁኑ ጊዜ በሀገር ላይ መቀለል ነው። ሶስት ጄኔራል ቁምላቸው ስለ መፈንቅሉና የባዕዳን ሚና ለታሪክ ገለጻ ሳይሰጡ እንዳለፉት ሁሉ ሻለቃ ዳዊትም ስለዚያን ጊዜ ውስብስብ ግልጽልጽ አድርገው ባይነግሩንም መፈንቅሉ ቢሳካ ኑሮ በደፈናው የተለየ ሁኔታ ሊፈጠር ይችል ነበር የሚሉት ምስክር ጥሩ አንላቸውም። ይህ ልዩ ሁኔታ ግን የኢሳያስን በኢትዮጵያ ሽግግር ሂደት ማሳተፍን የሚያስተካክል ከነበረ ለምን ታዲያ በሰኔው 93 ጉባኤ ይህን ምርጫ እነ ኢሳያስ አልወሰዱም ብሎ መጠየቁ ትክክል ነው። ምንም እንኳን የአቶ ኢሳያስ የግል ስልጣን የሚታወቅ ቢሆንም የአንድ ድርጅትና ተከታዮቹ ብሔራዊ ስሜት አንድ ቀን ጠዋት እንደ ቧንቧ ሊዘጋ የሚችል አይደለም። ለ30 ዓመታት አደየ ኤርትራ ብለው ታግለው ሰኔ 83 ኢሳያስ ኢትዮጵያዊ ሆነናል ቢላቸው ይቀበሉታል ብሎ መገመትም ስህተት ነው። እሱ ራሱ ካለመፈለጉ ሌላ ተቀናቃኞቹ በካህዲነት ሊከሱና ሊነጥሉት እንደሚችሉ መገንዘብ የሚያቅተው ሰው አይደለም። ከኢትዮጵያ ጋር በፌዴሬሽን ወይም ኮንፌዴሬሽን ለመኖር ፈልገን ነበር የሚል ከነበረ ይህ የፌዴሬሽን አማራጭ ከ1983 በፊት ሲቀርብ አቅራቢዎቹን በትምክህተኝነት ለምን ከሰሰ? ሟቹ የሻቢያ መሪ ኦስማን ሳሌ ሳቤ ከደርግ ጋራ በአሰብ ላይ እንደራደር በማለቱ ካዲ ተብሎ በአቶ ኢሳያስ ጥንብርኩሱ ወጣ ተብሎ የተጻፈው የሐሰት ወሬ ነው። ብዙ መሰረታዊና ሊታለፉ የማይገባቸው ጥያቄዎች አሉ። ለነዚህ የነሻለቃ መልስ ደካማ ወይም በተስፋና ምኞት እንለፈው አይነት ነው። ወያኔ ጸረ ኢትዮጵያ ኢትዮጵያ ነው የሚለውን ባለማመንና ከደርግ አይብሰንም ምኞት በመያዝ ለወያኔ ሰለባ መሆናቸውን ማስታወስ ያስፈልጋል። አራት ዛሬ በጭፍኑ ሻቢያን አምናችሁ በርሱ ስር ለመሰለፍ ወይም ለመረዳት ለመታገዝ ተነሱ ብለው ሰበካ የጀመሩት ክፍሎች እውነትም የሚሉትን በሚገባ አስበውበት ወይስ ሌላ ማጠየቂያ አላቸውን ብሎ መታዘብ ተገቢ ነው። ሻለቃ ዳዊት ብዙ ተመክሮ የገበዩ ቢሆኑም በተወሰነ ወቅት ደግሞ የደርግ እቅድ አስፈጻሚ የነበሩ ናቸውና ይህ የነበረውና ያለውን ተጽዕኖም በቀላሉ ልናየው አንችልም። በመፈንቅሉ በመካፈል ለጦሩ መዳከም አስተዋጽኦ አድርገው ለሻቢያ አልጠቀሙምን? ከጽሑፋቸው ስንነሳ ደግሞ ኢሳያስ ያመኑት ወይም በእንግሊዝ እንደሚባለው ቦርቀቅ ያለ benefit of the doubt እንደ ሰጡት መገንዘብ እንችላለን። ግን ለምን ሆነ ለሚለው በበኩሌ መልስ የለኝም። ይህ ሌላ ስህተት ነው። ነገ ምን እርምጃ እንወሰድ ስንል የትላንቱን የዋህነትና ስህተት ለመድገም መነሳት የለብንም ነው። ከሻቢያ ጋር መገናኘት የለብንም የሚሉት ይህ አቋማቸው ድርጅትን በመገምገም ብቻ የታቀበ ከሆነ ብዙ ላይጎዳ ይችላል። ግን ህዝብን ካጠቃለለ ደግሞ ጉዳቱ ብዙ ነው። ምክንያቱም የኢትዮጵያንና የኤርትራን ህዝብ አብሮ መኖር አስፈላጊ ከመሆኑ ሌላ አብረው መኖር ካልቻሉ በጋራ የሚጎዱ በመሆናቸው ነው። ያለፈው አለፈ ብሎ ማለፍ ቢከብድም ነገን በሰላም ለእድገት እንኑር ካልን ግን በሰላም የመኖሪያ መንገድ ማግኘት አስፈላጊ ነው። በጉልበት ወያኔን ካስወገድን በኋላ በኃይልም አሰብን ወይም ጠቅላላ ኤርትራ እናስከብራለን ማለቱ ባለውና ሊኖር በሚችለው ሁኔታ የሚያዋጣና የሚጠቅም ባለመሆኑ ነው። አምስት ስለዚህ አጼ ኃይለ ሥላሴ እስራኤልን በተመለከተ ለግብጹ መሪ ለጋማል አብዱል ናስር ሲመክሩ ያለን ነገር የለም ማለት አይቻልም ብለውት ነበር እንደሚባለው ኤርትራ ከኢትዮጵያ ተለይታ ራስዋን የቻለች ሀገር መሆኗን መካድ አይቻልም። በሀገር ደረጃ ይህን ሁኔታ አልቀበልም ማለት ህጋዊ መከላከያ ሆኖ ሊያገለግል ቢችልም በፖለቲካው መስክ ግን ዛሬን ለማስተዳደርና ለመጠቀም ስንነሳ ደግሞ የማይናቅ እንቅፋት ነው። ይህ በዚህ ቆይና ባለው ተጨባጭ ሁኔታ ምን ማድረግ ይገባል ለሚለው ምላሽ ለመስጠት ስንጥር መጀመሪያ ሁኔታዎችን መገንዘብ ያስፈልጋል። ሀ የመለስ ቡድን በሰላም ከስልጣን የሚወገድ አይደለም። ለ የመለስ ቡድን በትጥቅ ትግልና በከተሞች አመጽ መወገድ አለበት። ሁለገብ የሚለው ከወያኔ መደራደርን ያጠቃልላል መባል ስለጀመረ ትቸዋለሁ። ሀ የህዝብ ጎራ የራሱ ጦርና ኃይል ሊያቋቁም ከቻለ ከወያኔ የጦር አባል የሆኑት ከተው እየተቀላቀሉ ሊያጠናክሩት ይችላሉ። መ ከሀገር ውስጥ በመነሳት ጦር ማቆም ቢቻልም ባለው ሁኔታ ከባድ ነውና የውጭ ወይም የጎረቤት እርዳታና ደጀንነት ያስፈልጋል። ሰ ኢትዮጵያን የከበቧት ሀገሮች ከሞላ ጎደል ለህዝቦች ትግል ቀና የሚያስቡና የሚበጁ አይደሉም። ረ ጸረ ወያኔ ትግልን ለመርዳት አንዱ አማራጭ ወይም ደጀን ሊሆነን የሚችል ኤርትራ ነው። በነጥቡ አከራካሪ ጉዳዮችን ማንሳት መቻሉ እንዳለ ሆኖ ግን በኤርትራ መጠቀም ከተቻለ ለምን አንጠቀምበትም የሚለው ጥያቄ እንዲሁ የሚታለፍ አይደለም። በኤርትራ መጠቀም እንችላለን ወይስ ሻቢያ ይጠቀምብናል ይጫወትብናል ወይስ መቆጣጠር እንችላለን? ለዚህ የሚሰጠው መልስ ቁልፍ ወይም ወሳኝ ነው። ኢሳያስ ወዳጃችን ነው ብሎ የሀገርን እጣ በአዳነኝ ላለ ሰው አሳልፎ መስጠትን የሚያስቡ መቼም ቅጥረኞች ብቻ ናቸውና ነው። ስድስት አዲስ መልስ ለመስጠት ከመቃታታችን በፊት ያለፈውን ያለውን እንመርመር። የተወሰኑ ድርጅቶች ኤርትራ ሄደው ወይም በዚያው እየተረዱ ጦር መመስረታቸውን ነግረውናል። አንጋፋ ኦነግ፣ የኦጋዴኑ ነጻ አውጪ ግንባር፣ የትግራይ ዲሞክራሲያዊ እንቅስቃሴ ደምህት፣ የኢትዮጵያ አርበኞች ግንባር፣ ቀደም ሲል ይህ ግንባርና የጋምቤላው የቱሃት ፓል ቡድን ተዋህደው ነበር። ቱሃት ፓልም ከወያኔ ለመታረቅ ሲለማመጥ መክረሙን ደቡብ ሱዳኖች በቅርቡ አጋልጠውታል። በዚሁ በኤርትራ አሉ። ከተሰነይ ወጣ ብሎ ባለ የጦር ሰፈሮች አሏቸው ሲባል የመለስ ሰላዮች ሰርገው ገብተው የድህምትን መሪ መግደላቸው ተዘግቧል። ለነዚህ ቡድኖች ሻቢያ በየጊዜው ወታደር አሰልጥኗል፣ መሳሪያ ረድቷል፣ ተባብሯል። ግራ ቀኙ ዘፋኙ የቀድሞ ደርጉ አስመሳይ ፖለቲከኛው ወረኛው ሁሉ ወደዚያ እየሄደ ታጣቂዎቹን አገኘው ጎበኘው ማለት ብቻ ሳይሆን ተወካይ ነኝ ብለውም ሲነግሩን አድምጠናል። ሻቢያ ረዳ መገበ አስተጣቀ ተብሎ እንደሚወራ ሁሉ በአንጻሩ የድርጅቶቹ ጉዳይ ውስጥ ሻቢያ ጣልቃ ገብቷል፣ እገሌን አስሯል፣ ደብድቧል፣ ገሏል፣ ለዚህ ወይ ለዚያ ድርጅት አዳልቷል፣ አሁንም ቢሆን የብሔረተኛ ቡድኖችን ይገፋፋል፣ ይደግፋል ወዘተ የሚሉ ክሶች መኖራቸውን መካድ አይቻለም። ከሻቢያ ጋር ትብብር የሚሉት ክፍሎች በአሁኑ ወቅት ከጽሁፋቸው የሚገኘው ግምት በሀገሩ አንተ የሚባለውን አቶ ኢሳያስን ድርጅቱን በተመለከተ ያላቸው ግንዛቤ ሚዛናዊና የሰከነ ሳይሆን ወደ ምራነ አድነነ አድናቆትና አመኔታ ያዘነበለ መሆኑን ነው። እንገምግም ብሎ ለሚነሳ ነጻ ዜጋ ግን አብይ ጥያቄዎች የመልስ ያለህ ብሎ ይጮሃሉ። ሀ ሻቢያ እውን የአርበኞች ግንባርን ማጠናከርና ማሰማራት ካቀደ ወልቃይትና ኤርትራ ኩታ ገጠም መሆናቸው ያለ ነውና ለምን ብዙ ሺህ ጦር አሰልፎ በማሰማራት ፈንታ 200 እና 300 ታጋዮች ብቻ አሰልጥኖ የተወሰነ ትጥቅና ጥይት አስይዞ ሩቅ አርማጭሆና ቋራ ይሰዳቸዋል? በዚያ ወያኔ በተከታታይ ጦርነት ሲወጥራቸውና ጥይታቸው ሲያልቅ ማን ጥይት መሳሪያ ይሰጣቸዋል? በሻቢያ ድብደባ ደርሶበት ህይወቱ ጠፋ የተባለው ተስፋዬ ጌታቸው ይህን መቃወሙ ለሞት አልዳረገውም? ሻቢያ የአርበኞችን ግንባር ማጠናከር እየቻለ ለምን አልፈቀደም? ከሻቢያና ብርባዮች ይህን ጥያቄ ማንሳት አለመፈለግ ብቻ ሳይሆን የመናፍቅ ጥያቄ ብለው ሊያወግዙትም መነሳታቸው የታየ ነው። ዛሬም ቢሆን ሻቢያ ስሌቱ ማን አማራ ነው፣ ማን አማራ ማን ሌላ የሚል ላለመሆኑ ከዚህ በላይ ምን ማስረጃ አለ? ለ ሻቢያ በየጊዜው ግራ ቀኙን ኢትዮጵያዊ የተባለ ድርጅት ቡድንና ግለሰብ ያስተናግዳል። ይህ እውን ገንቢ ነው ወይስ ከፋፍለ ተቆጣጠር ዘይቤ? ኤኤፍዲ ሲመሰረት የሻቢያ ሚና አሉታዊ መሆኑ ታይቷል። የሆነ ግን የበላይነት አስፍኖ እነ ሻለቃ ዮሴፍን ሊጋልቡ ያቀዱት ከሽፏል። ግና እግራቸው ግን ተጋልጧል። ለኢትዮጵያ ሳይሆን ሀገሪቷን ዳግም በብሔረሰብ መሰነጣጠቅ መሆኑ በዚሁ ታውቋል ብሎ ሀሎ ሻለቃ ዳዊት፣ ሀሎ ኤልያስ ክፍሌ፣ ይህን አታውቁም? ተገኝታችሁ ነበር ወይስ እናንተን በክብር የሚቀበላችሁ ሻቢያ ሌላውን በእስር ቤቱ ገርፎ ሊገድም መቻሉን ማወቅ አትፈልጉም? ይህም እስቲ ወደ ጎን ይቆይ። ሻቢያ ኦነግንስ ቢሆን አጠናክሮ ለስልጣን ሊያበቃው ከልቡ ሞክሯል? እባብን ያየ በልጥ ይበረግጋል ነውና ሻቢያ ልጄ ወገኔ ያለው ወያኔ ከከዳው በኋላ ማንንም ሊያምን አይችልም። ሀ በመሆኑም አርበኞች ግንባር ተባለ ኢህአፓ፣ መአህድ ተባለ ሌላ ለሻቢያ ሁሉም ቢፍቁት አማራ ነውና እሱን እንኳን ቢቀርቡት፣ ስለ መአህድና ኢህአፓ መረጃ ባይኖረኝም ከልቡ የሚተባበራቸው አልሆነም። ቢሆንም አኖሮ እዚህ ግቡ የማይባሉ ቡድኖችን ከማቀፍ እነ ቅንጅትን ኢህአፓን ወዘተ በቀና መንፈስ ለመቅረብና ትብብርን ለመመስረት በጣረ ነበር። ኤፍዲን ወይም ትብብር ለነጻነትና ለዲሞክራሲ በኦነግ ስር ሊያደርግ በመሞከር የትብብርን ሂደት ባላከሸፈ ነበር። 7 ሻለቃ ዳዊትና ሌሎችም ኤርትራን የለም ከማለት አለ ብሎ በገንቢ መንገድ ለመያዝ መሞከር የሚሉት የአንጃው አዛውንት ከለፉፉት የተሻለና የሰከነ አማራጭ መሆኑ ቢታይም ከሻቢያ ጋራ ዝምድና እባብን በኪስ መሆኑን መዘንጋት የለበትም። ይህን ማለት ሻቢያን ዲያብሎስ ለማድረግ ሳይሆን እንደ ኤርትራ መንግስት የራሱ ብሔራዊ ጥቅም አለውና የኢትዮጵያን ያስቀድም ያከብር ዘንድ አጠብቁ ለማለት ነው። ማለትም የራሳቸውን ጥቅም ለመጠበቅ የሚወስዱትን እርምጃ እንደምታ በማወቅ ተገቢውን የመከላከያ እርምጃ ለመውሰድ መዘጋጀት ያስፈልጋል ማለት ነው። ከሞኝ ደጃፍ ሞፈር ይቆረጣል ይሉን ድረስ መጃጃል አይገባንም ለማለት ነው። ሻቢያ እስካሁን እያሳየው ባለው አቋምና ድርጊት የኢትዮጵያን ህልውና አክብሮ አዲስ የዝምድና መሰረት መፈለግን አላስቀደመም። ኢሃፓ አንጃ የሚለው ቡድን መሪ የከሰሱት እውነት ሆኖ ሻቢያ ከኢሃፓ ጋራ በቅርብ እየተመካከረ በመስራት ላይ ነው ቢባል ጆሮዬን ቀና ባደረኩ ነበር። ግን ይህ ሐሰት ነው። ኢሳያስ የብሔረሰብ ድርጅት ጊዜያዊ ናቸው ቢልም ዘላቂ እንዲሆኑ አቅፎ እየደገፈ ነው። ተቃዋሚ ነን የሚሉትም የፖለቲካ ድንግል ሆነውና ስለ ሻቢያ ምንም ጥልቅ እውቀትና ግንዛቤ ሳይኖራቸው ቲኬት እየቆረጡ አስመራ በመጓዝ በሀገራቸው ላይ ሆነ ለሻቢያ መሳሪያ እየሆኑ መሆናቸው እየታየ ነው። ይህ ሻቢያን ብልጥ ጮሌ፣ የኛዎቹን ደግሞ ይቅርታ ጅል አላዋቂ ያደርጋቸዋል። የሻለቃ ዳዊት ጽሁፍም አወንታዊ ሆኖ ሳለ ይህን መጃጃልና የዋህነት አራጋቢ ሆኖ ታይቶኛል። በመሰረቱ ማለትም ከኤርትራ ህዝብ ጋር አብሮ ለመኖር መጣር የሚለውን ብደግፍም ስለ ሻቢያ ያላቸውን ሀቅ አልባ ግምገማ አልጋራም። ሻቢያም ሆነ ኢሳያስ መሰረታዊ አመለካከት ለውጥ ለማድረግ አሳማኝ መረጃ የለኝም። አቶ ኢሳያስንም እንደ ሌሎች አግኝቼ ባለማነጋገሬ የሰውየው ዲስኩር በቅርቡ ሊያደርግልኝ አልቻለም። የሀገራችን ተቃዋሚ ኃይሎች ወደ አስመራ በየግላቸው ከመሮጥ በቅድሚያ እርስ በርስ ተመካክረው የጋራ እርምጃ ቢወስዱ ይሻላል። ለሻቢያ ከፋፍለህ ተጫዋትባቸው ሰለባ እንዳይሆኑ። የፖለቲካ ነው። ሁሉም የራሱ ብሔራዊ ጥቅም ይቀድምበታል። እኛም ኢሳያስ ለኢትዮጵያ ደህንነትና ህልውና ሲል እንቅልፍ ያጣልን ትተን ምን መጠቀም እንችላለን ብለን መንቀሳቀስ አለብን ማለት ነው። ጥቅም ለሁለቱም ወገን መሆን አለበትና ለእኛም ለእነሱም የሚጠቅመውን ማወቁና መጠቆሙ ተገቢ ነው። ኢሳያስን አምኗለሁ ማለቱ ፖለቲካ ብስለትን ሳይሆን ድክመትን ጠቋሚ ነው። እምነት በራሱ ህዝብ ላይ ብቻ ነው። የቀረቡት ጽሁፎች በብዛት ይህን መሰረታዊ ሀቅ የዘነጉ ይመስለኛል። ለዚህም ነው ከሻቢያ መጠጋቱ ለኢሳያስ ሳይሆን ለኢትዮጵያ ህዝብ ትግል በእርግጥ ጠቃሚ ነውን ብሎ ማወቅ ያለብን። ካልሆነ ግን ኢሳያስን አውቀዋለሁ፣ ጥሩ ሰው ነው፣ በቃሉ ይጸናል ወዘተ ልፈፋ ያሳለፍነውን የመከራ አመታትና ወያኔ እንዴት ለስልጣን እንደበቃ ሀቁን ላልረሳው ህዝባችን መቼም ቢሆን አሳማኝ ሊሆን የማይችለው። ለነገሩ ይህ አይነቱ ውይይት ከወያኔ በስተጀርባ ቢካሄድ በተሻለ ነበረ። ግና መቼስ ማልጎደኔ ሆነ ሁሉም ነገር። ውይይቱ በአመቺው መድረክ ይቀጥላል።